Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ እዚህ ጋቢና አብራኛለች።
እንደምናመሻችሁ። በዛሬው የጋቢና ጉዞ በዩናይትድ ስቴትስ ምክር ቤት የሚገኙ ውሳኔ 128 ላይ እናተኩራለን። የኢትዮጵያ መንግስትን የሰብአዊ መብት ይዞታ የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመው ረቂቅ ለውሳኔ እንዲቀርብ አንድ ተሰሚነት ያላቸው የኮንግረስ አባል ጠየቁ።
Mr. Speaker, I rise today to call attention to the government of Ethiopia's continued pattern of repression and violence.
የተከበሩ አፈ ጉባኤ፣ ዛሬ ከመካከላችሁ ቁሜ የኢትዮጵያ መንግስት በዜጎቹ ላይ በቀጣይነት እየፈጸመ ያለውን አፈናና የጭካኔ ተግባር ለእናንተ አቀርባለሁ። የኮንግረስ አባላትም በዚህ ረቂቅ ህግ 128 ላይ ድምጽ እንድትሰጡ ተውታለሁ።
ኮንግረስማን ማይክ ኮፍማን ናቸው። የኢትዮጵያ መንግስት በበኩሉ ህጉ ፋይዳ የለውም ብሏል።
የኢትዮጵያ መንግስት አንድም ጊዜ እንከን የለሽ የሰብአዊ መብት አያያዘለኝ እንከን የለሽ የዲሞክራሲ ስርዓት ግንባታ አለኝ ብሎ ተመጻድቆ አያውቅም። ይህንም ብሎ አያውቅም። ጉለቶች አሉ። ጉለቶችን ለማረም የሚደረገው ደግሞ ለማንም የህዝብ ግንኙነት ፍጆታ ተብሎ አይደለም፣ ለኢትዮጵያ እንደ ሀገር አስፈላጊ ስለሆነ የሰብአዊ መብት ጉዳይ ለኢትዮጵያ በጣም አስፈላጊ ነው።
የውጭ ጉዳይ መስሪያ ቤቱ ቃል አቀባይ አቶ መለስ አለም ናቸው። ዝርዝሩን ይዘናል። የኢትዮጵያን የእስር ቤት ሁኔታ የሚያስቃኝም ዘገባ አክለናል።
በቅሊንጦ ማረሚያ ቤት ውስጥ ያለ ነው እንደ እስረኛ አይደለም የምንታየው። የምንጠጣው ውሃ በጣም ቆሻሻና የጉድጓድ ውሃ ነው። ትላንት አሉበት
አቶ ወንድሙ ኢብሳ ናቸው። የሰባት ሰዎች ጠበቃ ናቸው። ሰባት የኦሮሞ አርቲስቶች በተከሰሱበት መዝገብ ላይ የነበረውን ሂደት ይነግሩናል።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም።
አጠር ያሉ የምሽቱ ዜናዎችን ልናስደምጣችሁ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ኒውዮርክ ከተማ ውስጥ በተከራየው የእቃ መጫኛ መኪና 8 ሰዎችን ሆን ብሎ ገጭቶ በመግደል የተወነጀለውን የኡዝቤክስታኑ ተወላጅ በሞት መቀጣት አለበት በሚለው አቋማቸው እንደጸኑ ነው። ኪዩባ ጓንታናሞ ቤይ በሚገኘው የዩናይትድ ስቴትስ እስር ቤት ማዕከል ይላክ ያሉት ግን ተወት እያደረጉ ናቸው። የኒውዮርኩን አሸባሪ ጓንታናሞ ብንልከው በወደድኩ፣ ነገር ግን ያ ሂደት በዩናይትድ ስቴትስ ፍርድ ቤት ቢዳኝ ከሚወስደው ጊዜ አንጻር ሲነጻጸር ረጅም ጊዜ ይሆናል ሲሉ ዛሬ ፕሬዚዳንቱ ተናግረዋል። ደግሞም አሉ ፕሬዚዳንቱ ጨምረው፣ ደግሞም አሰቃቂውን ወንጀሉን በፈጸመበት ቦታ መቆየቱ ተገቢ ይሆናል። የ29 ዓመቱ ሳይፋሎ ሳይፖቭ የፍርድ ሂደት ተፋጥኖ ይከናወን፣ የሞት ቅጣት ይፈረድበት ብለዋል። ሳይፖቭ ትላንት ረቡዕ ክስ ተመስርቶበታል።
ይህ በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ በኒውዮርኩ የሽብርተኝነት ጥቃት ሊደርስ የቻለው ተጠርጣሪው በቪዛ ሎተሪ ፕሮግራም ዩናይትድ ስቴትስ መግባት በመቻሉ ነው ሲሉ ከወነጀሉ በኋላ ጉዳዩ ፈጥኖ የፖለቲካ መነጋገሪያ ሆኗል። ፕሬዚዳንቱ የሀገሪቱን የፍትህ ስርዓት ጎታታነቱ አስቂ ነው ብለዋል። ትናንትና ሁለት የወንጀል ክሶች የተመሰረቱበት ሳይፖቭ የማክሰኞውን የሃሎዊን ዓመታዊ በዓል ለጥቃቱ የመረጠው መንገድ ላይ ብዙ ሰው ይኖራል ብሎ በመገመት መሆኑን ለመርማሪዎች ገልጿል።
አንድ የተባበሩት መንግስታት የዓለም ጤና ድርጅት ባለስልጣን በጦርነት ምክንያት ከ3.2 ሚሊዮን በላይ ህዝብ ለከባድ ረሃብ ስለተጋለጠባት የኮንጎ ዲሞክራሲያዊት ሪፐብሊክ ደቡብ ምዕራባዊ ክፍለ ግዛት እያስጠነቀቁ ናቸው። የዓለም የምግብ ፕሮግራም የኮንጎ ተጠሪ ክሎድ ጂቭዳር ህዝቡ የሚፈልገውን ሰላም ነው፣ ያ ደግሞ ከረድኤት ድርጅቶች አያገኘውም ብለዋል። ባለፈው ዓመት ውስጥ ብቻ ከ3000 በላይ ህዝብ ካለቀበት አረመኔያዊ ሁከት ሸሽቶ የተሰደደው የካሳይ ክፍለ ሀገር ህዝብ 1.4 ሚሊዮን እንደሚሆን ባለስልጣኑ አመልክተዋል።
በስተመጨረሻም በሚያንማር መሪው አንግ ሳን ሱቺ ወደ ታወቀው የሀገሪቱ ሰሜናዊ ክፍለ ሀገር ራሂኬ ተጉዘዋል። አንሳን ሱቺ የሀገራቸውን የጦር ሰራዊት ከድህጣኑ የሮሂንጃ ሙስሊሞች ላይ ጭካኔ የተመላበት የጥላቻ ዘመቻ ከከፈተ ወዲህ ክፍለ ሀገሩን ሲጎበኙ ይህ ለመጀመሪያ ጊዜያቸው እንደሆነም ተጠቁሟል። ለምሽቱ የያዝናቸው ዜናዎች እነዚሁ ናቸው። ከቀሬ ጋቢና ዝግጅቶች ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘገባችን እናልፋለን። የኢትዮጵያ መንግስትን የሰብአዊ መብት ይዞታ የዲሞክራሲ ስርዓት ግንባታ ሂደት ለማስተካከል ያለመው ረቂቅ ሕግ ለውሳኔ እንዲቀርብ አንድ ተሰሚነት ያላቸው የኮንግረስ አባል ጠየቁ። ባለፈው ሐምሌ ወር በሕግ አርቃቂው የኮንግረስ የውጭ ጉዳዮች ኮሚቴ ፊት ቀርቦ በሙሉ ድምጽ ወደ ቤቱ ያለፈው ረቂቅ ከሰባ በላይ የሚሆኑ ዴሞክራትና ሪፐብሊካኖች ድጋፋቸውን የሰጡበት ነው። ሄኖክ ሰማእግዜር ዝርዝሩን ይዟል።
በዩናይትድ ስቴትስ ኮንግረስ የውጭ ጉዳይ ኮሚቴ ረጅም ጊዜ ያገለገሉት የኮሎራዶ ኮንግረስማን ማይክ ኮፍማን በትናንትናው ዕለት ለቤቱ ሙሉ ጉባኤ ያሰሙት ንግግር የኢትዮጵያ መንግስት የሰብአዊ መብት ይዞታን የዘረዘረና የኮንግረስ አባላት ውሳኔ እንዲሰጡበት የጠየቀ ነበር።
Mr. Speaker, I rise today to call attention to the government of Ethiopia's continued pattern of repression and violence.
የተከበሩ አፈ ጉባኤ፣ ዛሬ በመካከላችሁ ቆሜ የኢትዮጵያ መንግስት በዜጎቹ ላይ በቀጣይነት እየፈጸመ ያለውን አፈናና የጭካኔ ተግባር ለእናንተ አቀርባለሁ። የኮንግረስ አባላትም በዚህ ረቂቅ ህግ 128 ላይ ድምጽ እንድትሰጡ እወተውታለሁ።
በኢትዮጵያ ላይ የቀረበው ውሳኔ 128 በኢትዮጵያ ለሰብአዊ ክብር የቆመ ሁሉን አቀፍ አስተዳደር እንዲኖር ለመደገፍ ይላል በመቅድሙ። ኮንግረስማን ማይክ ኮፍማን ስለ ህጉ እንዲህ ብለዋል።
This resolution calls on the government of Ethiopia to take clear, decisive steps towards becoming.
ይህ ረቂቅ ህግ የኢትዮጵያ መንግስት ግልጽና በተግባር ላይ የዋለ አሳታፊ የዲሞክራሲ ስርዓት ለመመስረት ቁርጠኝነት እንዲያሳይ የሚጠይቅ ነው። በተጨማሪም መንግስቱ የዜጎቹን ፍላጎት እንዲያከብር ጥሪ ያቀርባል።
በኢትዮጵያ መንግስት ተላልፎ የቆየው የአስቸኳይ ጊዜ አዋጅ እንዲነሳ የሚጠይቁ አንቀጾች ህጉን ጊዜው ያለፈበት ያደርገዋል በሚል የሚሰጡ አስተያየቶችን አስመልክቶ በዛሬው ዕለት ያነጋገርናቸው የኮንግረሱ ሰራተኞች ህጉ ቢነሳም የመብት ጥሰቶቹ አሁንም ቀጥለዋል ብለዋል። ኮንግረስማን ማይክ ኮፍማን ይህንኑ ነው በትናንትናው ዕለት ያስረዱት። ረቂቅ ውሳኔ 128 ድምፅ ይሰጥበት፣ አባላትም ይደግፉት በማለት የተናገሩት
ስፔሲፊካሊ This resolution condemns the excessive use of force by Ethiopian.
ይህ ረቂቅ በተለይ የኢትዮጵያ መንግስት ከመጠን ያለፈ ኃይል በመጠቀም ሰላማዊ ሰልፈኞችን መግደሉን እንዲያቆም፣ በጋዜጠኞችና በፖለቲካ ተቃዋሚዎች ላይ የሚፈጽመውን እስራት እንዲገታና ያሰራቸውንም እንዲፈታ የሚጠይቅ ነው።
የኢትዮጵያ መንግስት ይህን ህግ እንዲያልፍ የተያዘውን ጥረትና ህጉ ካለፈ የጸጥታ ትብብሬን ከዩናይትድ ስቴትስ ጋር አቆማለሁ በሚል ያስቀመጠው የተባለውን ቅድመ መስፈርት አስመልክቶ መረጃ ደርሶኛል ያሉት ኮንግረስማን ማይክ ኮፍመን መንግስቱ አሰራሩን ለመቀየር የሚያሳየው ተነሳሽነት ስለሌለ አባላቱ በረቂቁ ላይ ውሳኔ እንዲሰጡ ጠይቀዋል። በዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ማህበረሰብ አባላት መካከል ህጉ እንዲያልፍ የሚሰራ የኢትዮጵያ አሜሪካ ሲቪክ ጉባኤን ወክለው በኮሎራዶ የሚኖሩት ዲያቆን ዮሴፍ ተፈሪ ሲናገሩ የጸጥታ ኃይሎች የሚፈጽሟቸው የዘፈቀደ እስራቶች፣ ግድያዎችና የማሰቃየት አድራጎቶች፣ በመናገርና በመደራጀት ነጻነቶች የተጣሉ እገዳዎች ስለሚያሳስቧቸው ኢትዮጵያዊ አሜሪካውያኑ ድምጻቸውን ማሰማታቸውን እንደሚቀጥሉ ተናግረዋል።
እኛ የምንለው ምንድን ነው? በኢትዮጵያ ውስጥ ያለው ሁኔታ ማንም በመንግስት ደረጃ የሚሰጠው መግለጫና ማብራሪያ በትክክለኛ የሚወክል አይደለም። ሁኔታውን ያለው ኢትዮጵያ ውስጥ ያለው ይዘት የሰብአዊ መብት የሌለበት እስር ቤቶች፣ በተቃዋሚ ኃይሎችና በጋዜጠኞች ነጻ ጋዜጠኞች የሞላ ፍርድ ቤት እስር ቤት ነው። በተጨማሪም ደግሞ በማንኛውም አይነት የሲቪል የሆነ ጉዳይ ላይ በሚመለከት ለሚደረጉ ማንኛውም ሁኔታ በቴሮሪዝም ስም ሁሉን ነገር በዛ አይነት ወንጀል እየተሰረጎመ ብዙ ግፍ የሚፈጸምበት ሀገር ስለሆነ ይህንን ነገር ኢንዲፔንደንት የሆነ እንደ ተባበሩት መንግስታት አይነት አጣሪዎች እስካልተገኘ ድረስ መንግስት የሚሰጠው ማንኛውም አይነት መግለጫ ተቀባይነት እንደሌለው ነው እኛ የምናስረዳ ያለ ነው።
ስለዚህ ለድምፅ ቅረብ ነው እያላችሁ ያላችሁት?
በትክክል አሁን ይህ ሁኔታ በትክክል ልክ በኮሚቴው ሙሉ ሰፖርት አግኝቶ እንዳለፈ እድል አግኝቶ በሙሉ ምክር ቤት ውስጥ ድምፅ እያገኝ ብለን ነው ጠዋትና ማታ የምንወተው ቦታው ያለ ነው።
ተከታዩ ዘገባም ይህንኑ የተመለከተ ይሆናል። ረቂቅ ውሳኔ 128 በአሜሪካ ኮንግረስ የውሳኔ ሀሳብ ቢጸድቅ በኢትዮጵያና በዩናይትድ ስቴትስ መካከል ባለው ግንኙነት ምንም ተጽዕኖ እንደማይኖረው የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አስታወቁ። በመጪው ሳምንት በኢትዮጵያ ኦፊሳላዊ ጉብኝት የሚያደርጉት የኖርዌው ልዑልና ልዕልት በሁለቱ ሀገሮች ግንኙነት አዲስ ምዕራፍ እንደሚከፍቱም ተናግረዋል። መለስካቸው አመሀ ዝርዝር አለው።
የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ኤችአር 128 የተባለ የሚጠራው አንዳንድ የአሜሪካ ኮንግሬስ አባላት ያረቀቁት የውሳኔ ሀሳብ ቢጸድቅ በሁለቱ አገሮች ግንኙነት ላይ አንዳችም ተጽዕኖ አይኖረውም አሉ። አቶ መለስ እንዳብራሩት ኢትዮጵያና ዩናይትድ ስቴትስ ጠንካራ ግንኙነት አላቸው። ግንኙነቶቻቸው ደግሞ ብዙ ዘርፎችና መስኮች አሏቸው። እነዚህ ግንኙነቶች የሚከናወኑት በአንድ ወይንም በሁለት ተቋማት መካከል አይደለም፣ በብዙ የሁለቱ አገሮች ተቋማት መካከል ነው ብለዋል። አክለውም የውሳኔ ሀሳቡ ረቂቅ መሠረታዊ ስህተቶች አሉት። እንደ አቶ መለስ ዓለም አመለካከት
አንደኛ፣ መሬት ላይ ያለውን ሀቅ አያንጸባርቅም። ለምሳሌ የአስቸኳይ ጊዜ አዋጁ ይነሳ ይላል። ሲጀመር የአስቸኳይ ጊዜ አዋጁ መነሳትም ሆነ መጣል የኢትዮጵያ መንግስትና ሕዝብ ጉዳይ ነው። ሁለተኛ፣ የአስቸኳይ ጊዜ አዋጁ ከተነሳ ስንት ጊዜው ነው? ሁለተኛ ችግር የዚህ ውሳኔ ሀሳብ መሬት ላይ ያለውን ሀቅ ለማንጸባረቅ ብቻ ሳይሆን ጊዜው ያለፈበት ነው። አንዳንዱ ሀሳብ አንዳንዶቹ ጉዳዮች ከዛሬ 3 ዓመት በፊት የተፈቱ ናቸው። ስለዚህ እንደኔ የውሳኔ ሀሳቡን ያጸደቁ ሰዎች በተሳሳተ መረጃ ላይ መሰረት አድርገው ያወጡት የውሳኔ ሀሳብ ነው አስባለሁ።
ለማንኛውም ግን ይህ የውሳኔ ሀሳብ ከዚህ በፊት ተዘጋጅተው እንደነበሩት የተለያዩ የኤችአር የውሳኔ ሀሳቦች በሁለቱ ሀገሮች ግንኙነቶች ላይ የሚያመጡት ለውጥ የለም ይላሉ አቶ መለስ ዓለም።
ቁም ነገሩ ምንድን ነው? ይሄ የውሳኔ ሀሳብ ቢወጣ ምንድን ነው በሁለቱ ሀገሮች ላይ ያለው ተጽዕኖ? መልሱ ምንም ነው። ከዚህ በፊት ሌሎች የውሳኔ ሀሳቦች ወጥተዋል፣ ይታወቃሉ። አምና የወጡ የውሳኔ ሀሳቦች ነበሩ። ለምሳሌ አንደኛው የኤችአር 861 የሚባለው ነው። ይሄ በምክር ቤቱ የወጣ ነው። ቀደም ሲልም በሴኔቱ ወጥቶ የነበረ ኤስአር 168 ይመስለኛል፣ የሉም እነሱ። ስለዚህ ይሄ ውሳኔ ሀሳብ እንደ ሌሎቹ የውሳኔ ሀሳቦች ምንም ተጽዕኖ አያመጣም። የኢትዮጵያ መንግስት አንድም ጊዜ እንከን የለሽ የሰብአዊ መብት አያያዝ አለኝ፣ እንከን የለሽ የዲሞክራሲ ስርዓት ግንባታ አለኝ ብሎ ተመጻድቆ አያውቅም። ይህንም ብሎ አያውቅም። ጉድለቶች አሉ። ግሉለቶችን ለማረም የሚደረገው ደግሞ ለማንም የህዝብ ግንኙነት ፍጆታ ተብሎ አይደለም፣ ለኢትዮጵያ እንደ ሀገር አስፈላጊ ስለሆነ ነው። የሰብአዊ መብት ጉዳይ ለኢትዮጵያ በጣም አስፈላጊ ነው።
አቶ መለስ በሳምንታዊ ጋዜጣዊ መግለጫቸው ላይ ያተኮሩት የኖርዌይ ልዑል ሀኩንና ልዕልት ሜት ማሪት በመጪው ሳምንት ለሶስት ቀናት በኢትዮጵያ ስለሚያደርጉት ኦፊሴላዊ ጉብኝት ነበረ። ልዑሉና ልዕልቲቱ ከ100 በላይ የሚሆኑ የንግድና የኢንዱስትሪ መሪዎችን አስከትለው እንደሚወጡ አስታውቀዋል። ስካንዲኔቪያን ከሚባሉት አገሮች ጋር ኢትዮጵያ ያላትን ከስምንት አስርት ዓመታት በላይ የዘለቀ አዎንታዊ ዲፕሎማሲያዊ ግንኙነት አውስተው ይህ የአሁኑ የኖርዌይ ንጉሳውያን ቤተሰብ ጉብኝት በሁለቱ አገሮች መካከል አዲስ ምዕራፍ ይከፍታል ብለዋል።
ኢትዮጵያ ውስጥ ሰፊ የልማት ድጋፍ ይሰጣሉ። በተለይም ከአካባቢ አየር ለውጥ ጋር፣ ከልማት እርዳታ ጋር፣ ከእነዚህ አገሮች ጋር እየጠነከረ እየጎረበተ የሄደ ግንኙነት ነው ያለው። አሁን በአልጋ ወራሹና ባለቤታቸው በኩል ኢትዮጵያ ውስጥ የሚደረገው ግንኙነት እንደ ጌም ቼንጀር ወይም ማርሽ የመቀየር ተደርጎ ሊወሰድ ይቻላል። ስለዚህ ጉብኝቱ በእኛ እምነት በኢትዮጵያና ኖርዌይ መካከል ባለው ግንኙነት አዲስ ምዕራፍ አዲስ ገጽ ይከፍታል ብለን እናስባለን። በእነሱ በኩልም እንደዛ አይነት እምነት ነው ያለው። በሁለትዮሽ ብቻ ሳይሆን በክፍለ አህጉራዊ ጉዳዮች ላይ በጋራ ለመስራት ቃል ኪዳን የሚያስሩበት አጋጣሚ ሆናል ተብሎ ተሰምቷል።
ይሁንና በኢትዮጵያና በስካንዲኔቪያ ሀገሮች መካከል አለ ስለሚባለው ሸካራ ዲፕሎማሲያዊ ግንኙነት ከጋዜጠኛ ጥያቄ ተሰንዝሮላቸው ቃል አቀባዩ ምላሽ ሰጥተዋል።
እየሻከረ ነው የሚሉት እንግዲህ እሱን መቀበል ይቸግረኛል። አንዳንዶቹ በተለያየ ወቅት ኤምባሲዎች መከፈታቸውን መዘጋታቸውን ከዛ ጋር አያይዘው ያነሳሉ። በአንድ ወቅት ያለ ህጋዊ አግባብ ኢትዮጵያ ውስጥ ገብተው በህግ ጥላ ስር የነበሩ ሰዎች ነበሩ፣ የስዊድን ዜጎች ከነሱ መታሰር ጋርም እነዚህ በሁለት ሀገሮች ግንኙነት መካከል የሚያጋጥሙ ነገሮች ተደርገው መወሰድ አለባቸው። በሁለት ሀገር አለ በሁለት ግለሰቦች መካከል ያሉት ግንኙነቶች እንደዚህ አይነት እንቅፋት ከሌለው ህይወት ያለው ግንኙነትም አይደለም። መታየት ያለበት ትልቁ ስዕል ነው። ኢትዮጵያ ከስካንዲኔቪያን ሀገሮች ጋር ያላት ግንኙነት በጣም መልካም የሚባልና በጋራ ጥቅምና በመከባበር ላይ የተመሰረተ ነው።
የኖርዌይ ልዑል ሃኮንና ልዕልት ሜት ማሪት ከጥቅምት 27 እስከ 30 2010 ዓ.ም በኢትዮጵያ በሚያደርጉት ኦፊሴላዊ ጉብኝት ከፕሬዚዳንት ዶክተር ሙላቱ ተሾመና ከመንግሥት ከፍተኛ ባለሥልጣናት ጋር እንደሚወያዩ ታውቋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ። የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ። ሰዓቱ ቢደርስ መምጫሽን አስበው አስበው ይጠባበቁሻል አይኖቼ ተርበው። እፎይ ባለ ልቤ ፍቅራችን አግኝቼ አግኝቼ ሊያዩሽ ጓጓሉ ተርበው አይኖቼ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሶሶነሽባቸው አይ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሶሶነሽባቸው። የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ። የዘገየሽበት ምንድነው ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ ሰዓቱ። እንዳንቺ የሚናፈቅ ከወዴት ይመጣል ይመጣል? ፍቅርሽ ቁም ነገርሽ ልብን ይመስጣል። ረሃብ ማቴ ለእኔ ግቢ አንቺ ነሽ አንቺ ነሽ ካጠገቢ አትጥፊ ያኔ ማረፊያንሽ ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው ናፍቀዋል አይኖቼ አትሰውሪያቸው ተራቡ ተራቡ ሱሶነሽባቸው። የዘገየሽበት ምን ይሆን ምክንያቱ? ምን ይሆን ምክንያቱ? አይኖቼ ተራቡ ደረሰ።
ጋቢና ቪኦኤ ይቀጥላል። ተከታዩ ዘገባችን በእስር ቤት ያለ ይዞታን የሚመረምር ይሆናል። የኦሮምኛ ድምፃዊት ሴና ሰለሞንን ጨምሮ በጋዜጠኝነት ስራ ላይ የተሰማሩ ሰባት ሰዎች በማረሚያ ቤት ያለውን አያያዛቸውን አስመልክቶ አማረሩ። ከዚህ ማረሚያ ቤት ተርፈን የምንወጣ አይመስለንም ብለዋል ለዳኞች። ጽዮን ግርማ ጠበቃቸው ወንድሙ ይብሳን አነጋግራ ተከታዩን ይዛለች።
ተከሳሾቹን ወክለው በከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ከቀረቡት ጠበቆች አንዱ አቶ ወንድሙ ኢብሳ ለአሜሪካ ድምጽ እንደተናገሩት ሰባቱም ተከሳሾች ድምጻዊ፣ ጸሐፊ፣ ዳይሬክተር፣ በአጠቃላይ በኪነ ጥበብ ስራ ላይ የተሰማሩ አርቲስቶች ናቸው ብለዋል።
የሚታወቀው ህብረተሰቡን ስሜት መግለጽ ነው። ሀዘኑንም ደስታውንም መከራውንም ችግሩንም አጠቃላይ ያለውን መግለጽ ነው እና በዚህ ሂደት ላይ ህብረተሰቡ ሊቆዩ ነበሩ እንጂ እንደ አክቲቪስቶችም ወይ ደግሞ እንደ ፖለቲሽያንም የሚንቀሳቀሱ አልነበሩም። በነገሩም ዞሮ ዞሮ በሽብር ተከሰሱ። ሽብር ወንጀል አንቀጽ 652/2001 እና በአንቀጽ 7 ነው የተከሰሱት።
ለትላንት የተቀጠሩትም በጠበቆቻቸው የቀረበው መቃወሚያ ላይ ብይን ለመስጠት ነበር። ይህን በተመለከተ ፍርድ ቤት ያለውን አቶ ወንድሙ ያብራራሉ።
ቶላ ማርያም የሚባል ጠበቃና እኔንም በየግል ነበር ቤተሰብ በተበታተነ ያነጋገረን። እኔም የራሴን ለ7 መቃወሚያ አቀረብኩ። አቶ ቶላ ማርያም 7 አቀረበ። ሁለቱንም መቃወሚያዎች አምና 2009 መጨረሻ ላይ ለፍርድ ቤቱ አቀረብን። ፍርድ ቤቱም ትክክል ናቸው ብሎ ተቀበለን። ትላንትና ስንገናኝ ችሎቱ ያው ነው እኛ ያው ነው መቃወሚያችን ያው ነው። ሁለታችን የተለያየ መቃወሚያ ስላቀረባችሁ በማንኛው ላይ ብይን እንሰጣለን ብለን ተቸግረን ምንም ነገር ያላለንማ ሁለታችሁ የማንን ነው የምንቀበለው የሚል ፍርድ ቤቱ አስገራሚ ጥያቄ ጠይቀን፣ በሂደቱ እኮ ተቀብላችሁናል አንድ ላይ አድርጋችሁን ብትሉ እኛ እምቢ አላለን። በዕለቱ ችሎቱ ከተቀበልን በኋላ እንደዚህ ማድረጉ የህግ ድጋፍ የለውም እና ብይኑ ሊሰጠን ይገባል እና ለመከራከር ሞከርን። ፍርድ ቤቱም ሊሳሳት ይችላል። ደግሞ ፍርድ ቤቱ መቼ ምን ባወቅበት ሰዓት ማረም ስለሚችል አሁን በአጭር ቀጠሮ ስለምናደርግ ከሁለት አንዳችሁ የማንን እናንሳ ወይም ደግሞ እንደገና ቀናይታችሁ ታቀርባላችሁ የሚል ጥያቄ ሲቀርብ ጉዳዩ በጣም ገረመኝና እኔ የሁለቱም መቃወሚያዎች ይዘታቸው አንድ አይነት ነው የሚለውና የበቶለማርያም ሊሰጠን ግን ከዚህ ሳምንት ማለፍ የለበትም የሚል ጠቅላላ ክርክር ያቀረብን ቶለማርያም ይህንኑ አነሰ፣ ልጆችም ይህንኑ አነሱና ለሐሙስ ተቀጠረ ማለት ነው ለነገ።
በመጨረሻም ተከሳሾቹ በማረሚያ ቤቱ ያለውን አያያዝ በተመለከተ ለፍርድ ቤቱ አቤት ብለዋል ብለዋል አቶ ወንድሙ።
በቅሊንጦ ማረሚያ ቤት ውስጥ ያለ ነው እንደ እስረኛ አይደለም የምንታየው። የምንጠጣ ውሃ በጣም ቆሻሻና የጉድጓድ ውሃ ነው። ትላንት አሉበት መኝታች ምሳሌ 7ኛው ልጅ ኢልያስ የሚባለው ልጅ ህመም አለበት። ይህ አይነት ነገር ሰውነትን ያስቆጣ ነገር አለበት። አንድ ጠባብ ፍራሽ ላይ ለሁለት የምንተኛው ጉናችን ማገላበጥ አይችልም። ለአጠቃላይ ለሰው ልጆች የሚያስፈልጋቸው መሰረታዊ ነገሮች ህገ መንግስታዊና ሰብአዊ መብቶች የሚያስከብሩ ነገሮች ሙሉ በሙሉ ተመስገናል። ይህን ነገር ደግሞ አቤቱታ ለመጥቀስ ስንፈልግ ማረሚያ ቤቱ ወታደሮች አይፈቅዱልንም። አሁንም ተስሎ ይደርስብናል። አሁንም ይሄንን በመናገራችን የሚከተለንን ጥፋት እናውቃለን። እስር ቤት መታሰራችን እንደተጠበቀው ሆኖ ነገር ግን የእስረኛ አያያዝ እየተደረገልን አይደለም። ግን የሰብአዊ መብትና ዲሞክራሲያዊ መብቶች እንዲሁ ህገ መንግስታዊ መብቶቻችን ተጥሰዋል።
አራተኛው ተከሳሽ በበኩሉ ዳኛውንም ጭምር እርሶንም ይመለከታል ሲል አቤቱታ አቅርበዋል ብለዋል።
ስለዚህ አጠቃላይ ማረሚያ ቤት እስረኛ አያያዝ በፍጹም ከሰብአዊ አያያዝና ከሰብአዊ መብት ውጪ ነው። እንደ ጠላት ነው የምንታየው፣ እንደ ዜጎች አይደለም የምንታየው። የእርሶ ልጅም የእርሶ ዘመድም እዚህ ቦታ ተከሶ ነገ ሊገባ ይችላል። ማንኛውም ኢትዮጵያዊ ተከሶ ሊገባ ይችላል። እኛም ትላንትና ሰላማዊ ዜጎች ነበር ተጠርጥረን እዚህ የገባ ነው። እኔ የራስን ብቻ አይደለም የምናገረው ነው ያለው ልጁ። ይህ ልጅ በመሰረት ደራሲ ነው እና አንድ መጽሐፍ ደርሷል። ደራሴ ብቻ አይደለም አጠቃላይ ለሀገሪቷ ኢትዮጵያ ውስጥ ያሉ ማረሚያ ቤቶች ቅሊንጦ ጨምሮ አያያዛቸው እጅግ በጣም ሆን ተብሎ እስረኞቹን ለማሰቃየት እስረኞቹ ፍርደኛ ሳይሆኑ ለመቅጣት የሚደረግ ነው። ውሃው ትላት ላለው ነው። ውሃው ችግር አለበት፣ መኝታው ችግር አለበት፣ ምግቡ ችግር አለበት። እርሶም ሰው ነዎት፣ እኛም ሰው ነን፣ የሰው ልጆች ነን። እገና እንደምታሰር አይታወቅም እና እባክዎት ስለ ልጆችን በማሰብ የሰው ልጅን እዚህ ቦታ ብለን ምን እንደምደርስበት በማሰብ ህግ ማንንም ልጠይቅ ስለምችል እና ይሄ ሰብአዊ መብት እንዲህ በአግባቡ እንዲያዝልኝ የሚል አቤቱታ ነው። ጠንከር ያለ ነው ያቀረበው እና በጣም ሰፊ እድል ሰጡትም።
አቶ ወንድሙ ኢብሳ ደንበኞች ቻቸው አቤቱታቸውን ካቀረቡ በኋላ እርሳቸውም ጨምረው ለፍርድ ቤቱ ማስረዳታቸውን ተናግረዋል። በየቀኑ ችሎት የሚቀርቡ ተከሳሾች በማረሚያ ቤቶች ውስጥ የሰብአዊ መብት ጥሰት እንደሚፈጸምባቸው እየገለጹ በመሆኑ ፍርድ ቤቱ ጠንከር ያለ እርምጃ እንዲወስድ ጠይቀዋል። ፍርድ ቤቱ በበኩሉ አቤቱታው በጽሁፍ ይቅረብልኝ ሲል አዟል። ይህንንም በጽሁፍ እናቀርባለን ብለዋል አቶ ወንድሙ ይብሳ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አቶ ወንድሙን ኢብሳን በዛሬው ዕለት አነጋግረናቸው ነበረ። ፍርድ ቤቱ በጽሁፍ ባዘዘው መሰረት አቤቱታውን በጽሁፍ ማቅረባቸውና የቃል ክርክር ይደረግበት የተባለውን በተመለከተም ጠበቆቹ በጽሁፍ መቃወሚያቸውን እንዳቀረቡ፣ ተከሳሾቹም የእምነት ክህደት ቃላቸውን እንደሰጡ ገልጸው ፍርድ ቤቱ ሁሉንም ክርክር አይቶ ውሳኔ እንደሚሰጥ ለቀጣይ ቀጠሮ አዛውሮታል።
ወደ ጫፍ እየደረስን ነው፣ ግን በኬንያ በኩል አድርገን ነው የምንሰናበታችሁ። በኬንያ ዩኒቨርሲቲ ተማሪዋ በጤና ዙሪያ ለሚደረግ ምርምር የሚረዳ $100,000 ገንዘብ አሸናፊ ሆናለች። በኬንያና ኢትዮጵያ ድንበር አካባቢ የሚኖሩ ሰዎች በተለይም በወሊድ ጊዜ የሚከሰቱትን የእናቶችና የሕፃናት ሞት ቅነሳ ለሚደረግ ምርምር ነው ገንዘቡ የተመደበው። በተለያዩ መስኮች በአዲስ ፈጠራቸው ካሸነፉት 8 የቴክኖሎጂ ፈጣሪዎች ውስጥ አንዷ የሆነችው ዳቦ ከአስርት ዓመታት በላይ በኬንያ የጤና ሚኒስቴር ውስጥ የሰራች ነች። ባልደረባችን ሶራ አረሮ ያጠናቀረውን ዘገባ መስታወት አድራጋው ይዛለች።
ዳሃቦ አዲ ጋልጋሎ በዚህ ዓመት የሳይንስ ምርምር በአፍሪካ ከሚያደርገው ተቋም አሊያንስ ፎር አክሰለሬቲንግ ኤክሰለንስ ኢን ሳይንስ ኢን አፍሪካ በምህጻረ ቃል AESA ከተባለው የምርምር ተቋም ነው ለጥናቷ ቀጣይ ስራ ገንዘቡን ያሸነፈችው። ለነፍሰ ጡር እናቶች አገልግሎት የሚውል የሚኖሩበትን ቦታ የሚጠቁም መሳሪያን የፈጠረችው አንዲት ነፍሰ ጡር በድንገት ምጥ ቢያጣድፋት የጤና እገዛን ለማግኘት ወደ ጤና ጣቢያ ጥሪ የምታደርግባት ጠቋሚ መሳሪያ። በኬንያ መርሳቤት በመትባል መንደር በከብት ማርባት ስራ ላይ ከተሰማሩ ቤተሰብ ነው ዳሃቦ የተወለደችው። በአፍሪካ ቀንድ ባሉ ሀገራት በተለይም ከቦታ ቦታ እየተንቀሳቀሱ ለሚኖሩ ሰዎች የተሻለ የጤና አገልግሎት ማግኘት እንዲችሉ ለማድረግ ነው ይህን መሳሪያ ለመፍጠር የተነሳችው።
The area is so vast. The hospitals are very few. In fact,
በከብት እርባታ ላይ የተሰማሩና ቋሚ መኖሪያ የሌላቸው ሰዎች በርካታ ናቸው። ለነዚህ ሰዎች የጤና አገልግሎት የሚሰጡ ሰራተኞች ግን በጣም ጥቂት ናቸው። የመርሳቤት መንደር ከመላው ኬንያ ጋር ሲወዳደር በወሊድ ጊዜ የሚከሰቱ የእናቶችና የሕፃናት ሞት ቁጥር ከፍተኛውን የሚይዘው።
የሞት ቁጥሩን ከሚጨምሩት ምክንያቶች አንዱና ዋነኛው ነፍሰ ጡሮች በየጊዜው የልጃቸውንና የራሳቸውን ጤንነት የሚከታተሉበት ምርመራ ባለመኖሩ ነው። ለነፍሰ ጡሮች የጤና ክትትል የሚረዱት በቅርብ ርቀት ጤና ጣቢያዎች የሉም። ዳሃቦ እንደ አውሮፓውያን አቆጣጠር በ2015 በኬንያ በሚገኝ ከፍተኛ ሆስፒታል ሕክምና በሚያገኙ እናቶች ላይ ጥናት አካሄዳ ነበር። በጥናቷም በአንድ ዓመት ጊዜ ውስጥ ከ1042 ወላድ እናቶች መካከል 116 የሚሆኑት በወሊድ ጊዜ ልጆቻቸውን እንዳጡ ተረድታለች። ከነዚህ 116 እናቶች መካከል 40 በመቶ የሚሆኑት በእርግዝና ጊዜ ማድረግ የሚገባቸውን የጤና ክትትል በቦታ ርቀት ሳቢያ ማድረግ ያልቻሉ ናቸው።
ከዛ በኋላ ነው እንግዲህ በየመኖሪያቸው በመጓዝ ሕክምናቸውን የሚከታተል ተንቀሳቃሽ የሕክምና ዘዴ መኖር እንዳለበት የተረዳሁት።
እናም የጤና ባለሙያዎቹ ነፍሰ ጡሮቹን በቀላሉ የት ቦታ እንዳሉ በሚጠቁመው መሳሪያ በመታገዝ ምርመራ ማድረግ ይችላሉ። በቅርበት የሚገኙ በበጎ ፈቃደኝነት ሕክምና ለመስጠት ለሚፈልጉ የጤና ባለሙያዎችም ይህ መሳሪያ መኖሩ እንዲሳተፉ ያበረታታል። በፀሐይ ብርሃን የሚሰራው ይህ የዳሃቦ አዲስ ጠቋሚ መሳሪያ በሳንቲም መጠን የተሰራና በቀላሉ እንደ እጅ አምባር የሚጠለቅ ነው። በዳሃቦ የሚመራው ቡድን ማዕከሉን ናይሮቢ በሚገኘው አጠቃላይ ሆስፒታል አድርጎ በስፋት በመርሳቤት መንደርና በ160 ኪሎ ሜትር ርቀት ላይ ለሚገኙ የአካባቢ መንደሮች አገልግሎት መስጠት እንዲችል ታቅዷል። በእቅዱ መሰረት በመጀመሪያዎቹ 2 ዓመታት ውስጥ እስከ 200 እናቶችን በዚህ መሳሪያ በመታገዝ የሕክምና ክትትል እንዲያገኙ ማድረግ ነው።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሪክ ላይ እንደዚሁ በትዊተርም ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ኤኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ሲያቀነባብር የቆየው ሞክቢል ያበሮ ነው። ሰሞኑን ደግሞ ኦልዲስ በት ጉዲስ የተባሉትን ሙዚቃዎች ሲመርጥልን የቆየው ዲጄ ፋቱ ጋር በመሆን እንሰናበታለን። መልካም ምሽት።